ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አልማችቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዛ በማስከተልም ከኢሃፓ ለወጣቶች ቀርቦ የነበረውን ጥሪ አሰምተን በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የ1997 ዓመተ ምህረት የካቲት ወር እትም ምርጫ ሲሉ ትግል ስንል በሚል ርዕስ የቀረበውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በብሔርና ብሔረሰቦች መካከል ጥላቻና ክፍፍልን በማራገብ የስልጣን እርምዮን ለማራዘም እየተንቀሳቀሰ ያለው የውጊያን አገዛዝ በሚሰጠው ትዕዛዝ መሰረት ከቅርብ ጊዜ ወዲህ በኦሮሞና በሶማሌ ወሰን አካባቢዎች በመቶ የሚቆጠሩ ዜጎች ህይወታቸው ማጣታቸው፣ አካለ ስንኩላን መሆናቸውና ከቤት ንብረታቸው የተፈናቀሉ ዜጎች ቁጥር 35000 መድረሱን ምንጮች ጠቁመዋል። እሁድ መጋቢት 3 ቀን በመራው ሀረርጌ በሚኤሶ ወረዳ የሶማሌ ክልል ልዩ ፖሊስ 5 ሰላማዊ ሰዎችን የገደለ መሆኑን ተዘግቧል። ግድያው የተፈጸመው የወያኔ ባለስልጣኖች በሰጡት ትዕዛዝ መሆኑ ግልጽ ሆኖ እያለ አገዛዙ በክልል ደረጃ ያሉ የበታች አስተዳዳሪዎችን በኃላፊነት ለመክሰስ የሚያደርገው ጥረት ተቀባይነትን አላገኘም ተብሏል። ቅዳሜ መጋቢት 2 ቀን ለውዳጥያ በአዲስ አበባ ከተማ ላለፉት 50 ዓመታት የቆሻሻ ማስወገጃ ሆኖ የቆየው በተለምዶ ቆሼ ተብሎ በሚጠራው አካባቢ በተደረመሰ የቆሻሻ ክምር ምክንያት ከ50 በላይ ሰዎች መሞታቸውና ከ30 በላይ ጉዳት ደርሶባቸው በሕክምና ላይ መሆናቸው ታወቀ። ተጎጂዎቹ አደጋው በደረሰበት ወቅት እርዳታ አጥተው በእጅ ስልካቸው ዘመድና ጓደኞቻቸውን ለመጥራት ሙከራ ማድረጋቸውም ተዘግቧል። ባለፉት 7 ወራት ከውጭ ንግድ ይገኛል ተብሎ ተገምቶ የነበረው ጠቅላላ ገንዘብ 2.48 ቢሊዮን ዶላር ሲሆን የተገኘው ግን 1.4 ቢሊዮን ዶላር ብቻ መሆኑን ምንጮች ዘግበዋል። ይህም ካለፈው ዓመት ጋር ሲነጻጸር በ30% መቀነሱ ተነግሯል። ገበያቸው ከ50% በላይ የቀነሱ ምርቶች ቆዳና የቆዳ ውጤቶች፣ የጨርቃጨርቅ ምርቶች፣ ወርቅ፣ ስጋና የቀንድ ከብቶች ሲሆኑ የቡና ምርት ከ30-35% መቀነሱ ታውቋል። የወያኔ አባሎችና ደጋፊዎች የዘረፉትን ሀብት በተለያየ ህገወጥ መንገድ ወደ ውጭ በማስወጣት የሀገሪቱን የውጭ ምንዛሪ ክምችት ችግር ላይ ጣሉ መሆናቸው ሲታወቅ የውጭ ንግድ ገቢ መቀነሱም ችግሩን ይበልጥ ያባብሰዋል ተብሏል። አኝዋክ ሰርቫይቫል የተባለው ድርጅት ሙርሌ በመባል የሚታወቁት የደቡብ ሱዳን ታጣቂዎች ወደ ጋምቤላ ገብተው ሰዎችን መግደላቸውና ህጻናትን አፍነው መውሰዳቸውን በድረገጹ ዘግቧል። ታጣቂዎቹ አርብ መጋቢት 1 ቀን ጊሎ በተባለ ወንዝ አካባቢ ያሉ መንደሮችን አጥቅተው 6 ሰዎችን ገድለው 2 አቁስለውና 4 ህጻናትን አፍነው ወሰዱ ሲሆን በማግስቱ ቅዳሜ መጋቢት 2 ቀን ከባድ መሳሪያዎችን በመጠቀም አቧና ኦቲዮ በተባሉት መንደሮች ላይ በሰነዘሩት ጥቃት 12 ሰዎችን መግደላቸውና 23 ህጻናትን አፍነው ወሰዳቸውን ገልጿል።
ሰኞ መጋቢት 4 ቀን በሶማሊያዋና ከተማ በመቋድሾ ካንድ ሆቴል አጠገብ መኪና ላይ የተጠመደ ፈንጅ ፈንድቶ 6 ሰዎች ሲሞቱ 4 መቁሰላቸው ታውቋል። ለጥቃቱ እስካሁን ኃላፊነትን የወሰደው ወገን ባይኖርም ተመሳሳይ ድርጊቶችን ሲፈጽም የነበረው አልሸባብ ይሆናል ተብሎ ተገምቷል። ባለፈው ጥር ወር አልሸባብ አንድ ሆቴል ላይ በፈጸመው ጥቃት 26 ሰዎች መሞታቸው ይታወሳል። በተመሳሳይ ሰኞ ጧት አንድ አጥፍቶ ጠፊ ባለስተኛ መኪና ላይ ያጠመደውን ቦምብ በከተማው ደቡብ በሚገኝ ወታደራዊ ካምፕ በራፍ ላይ አፈንድቶ 2 ሰዎች የቆሰሉ መሆናቸውን የዜና ምንጮች ገልጸዋል። አልሸባብን ለማዳከምና ለማጥፋት በሰላም አስከባሪ ኃይሎች አማካይነት ብዙ ጥረት ቢደረግም ቡድኑ ተጠናክሮ ጉዳት ከማድረስ ያልተገታ መሆኑ ይታወቃል። በሰሜን ምስራቅ ናይጄሪያ የቦኮ ሐራምን ጥቃት በመሸሽ ከቤት ንብረታቸው የተፈናቀሉና በተለያዩ ጣቢያዎች የሰፈሩ ዜጎች በውሃና በምግብ እንዲሁም በጸጥታው ምክንያት ከፍተኛ ችግር ውስጥ የገቡ መሆናቸውን የእርዳታ ሰጭ ባልደረቦች እየተናገሩ ይገኛሉ። በማይዱግሪ ከተማ ሙና በሚባለው የስደተኛ ጣቢያ ውስጥ 41000 ስደተኞች የሚኖሩ ሲሆን ካለፈው ሳምንት ጀምሮ የዮሐናይ ምግብ አቅርቦት ችግር የተከሰተ መሆኑን የርዳታ ሰጭ ድርጅቶች ባለስልጣኖች ይገልጻሉ። የውሃ ጉድጓዶች እየነጠፉ በመሄዳቸው ምክንያት ሰፋሪዎች ንጹህ ያልሆኑ ውሃዎች ለመጠቀም መገደዳቸውን ጠቅሰው ይህም የንጽህና ጉድለት የሚያስከትልና ለተላላፊ በሽታዎች አመቺ ሁኔታ ሊፈጠር የሚችል መሆኑን ጠቅሷል። የእርዳታ ሰጪ ድርጅቶች በቦቴ መኪናዎች ከ105000 ሊትር ውሃ በላይ የሰጡ ቢሆንም ይህ በቂ እንዳልሆነ ተገልጿል። በቅርቡ የተሰጠው የተባበሩት መንግስታት ድርጅት መግለጫ በሰሜን ምስራቅ ናይጄሪያ፣ በካሜሩን፣ በቻድ እና በናይጄሪያ 7.1 ሚሊዮን ህዝብ የተራበ መሆኑን ይገልጻል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ድረስ ለኢትዮጵያ ወጣቶች ከኢሃፓ በጫንቃቹ ላይ የተቆናጠጠው የወያኔ አገዛዝ ነፃ ፍትሃዊ ሰላማዊ እውነተኛና ዴሞክራሲያዊ ምርጫ በኢትዮጵያ ለማካሄድ የሚያስፈልጉትንና በኢሃፓና በሌሎች ሀገር ወዳዱ ኃይላት የቀረቡትን ቅድመ ሁኔታዎች ወደ ጎን በማድረግ ራሱ ብቻ በአሸናፊነት ሊወጣ የሚችልበትን ስልቶች ቀይሶ መሰናዶን አጠናቆ ባለበት ሁኔታ እናንተንና ህዝብን የምርጫው ተውኔት ተካፋይና ታዛቢ ለማድረግ እየጣረ መሆኑን ትመለከታላችሁ። ለዚህ ደግሞ ከፍተኛ የህዝብ ሀብት በማባከን መጠነ ሰፊ ፕሮፓጋንዳ እየነዛ መሆኑንም የምትታዘቡት ነው። ህዝብ ደግሞ በተለያየ መልክ ቀልዳችሁን ማየት አልፈልግም እያላቸው መሆኑንም የምትረዱት ጉዳይ ነው። መብታችሁን ገድቦ የሀገር ባለቤትነታችሁን ረግጦ ነጻነታችሁን ገፎ እንዳሻው እየፈነጨ በተለያዩ ጊዜያዊ ጥቅማ ጥቅሞች በመደለልና ሳይቻለው ሲቀር በማስገደድ የድርጅቱ አባል እያደረጋችሁ የቀልዱ ተካፋይ ሊያደርጋችሁ መንቀሳቀሱ መሰሪነቱንና በንቀትና በትዕቢት የተወጠረ መሆኑን በቀን ተቀን ኑሯችሁ የምታቁት ነው። ይህንን እብሪቱን ማስተንፈስ የዜግነት ግዴታ ነው ብንል ሐቁን መናገር ነው። በኑሮ ውድነት መሰቃየታችሁ የወደፊት ኢትዮጵያ አለኝታ እንድትሆኑ የሚያስችላችሁ ትምህርት እንዳትታነጹ መደረጋችሁ የትምህርት እድል ያገኛችሁትም ተምራችሁ ለሥራ አጥነት መዳረጋችሁ በጤና ጉድለት በአልባሌና ሰብአዊ ክብረ ነክ በሆኑ ተግባራት ለመሰማራትም መገደዳችሁ ኑሯችሁን የሚያሳይ መራር እውነታ ነው። እነዚህ ሁኔታዎች ላይ ትኩረት አድርጋችሁ የወደፊት እጣችሁን በራሳችሁ እንዳትወስኑ የኢትዮጵያ ሕዝብ ታሪክና ባህል ተረድታችሁ በመጠበቅና በመንከባከብ ከራብና ከችግር ተላቃችሁ በእድገትና ልማት ጎዳና እንዳትጓዙ ለማድረግ በአሁን ወቅት በየአምስት ዓመቱ በሚደረግ የምርጫ ታውኔት እንድትወጠሩ እያደረገ መሆኑን የምታጡት አይደለም። አገዛዙ በሚከተለው ፖሊሲ የተነሳ በአገሪቱ የሰፈነው ረሃብ የድርቅ መስፋፋት ንጽህናው የተጠበቀ የውሃ አቅርቦት ዝቅተኝነት በቂ የጤና አገልግሎት አለማግኘት በስርዓተ ጾታ እኩልነት ዙሪያ ያለው አሳዛኝና አሳፋሪ ሁኔታ የኤድስ የወባና ሌሎች የወረርሽኝ በሽታዎች እዚህ ላይ ታክለው እንዲሁም ተፈጥሮን በተገቢው መንገድ አለመንከባከብ በእናንተ ላይ እያደረሱ ያሉ መጠነ ሰፊ ጉዳቶች በቀላሉ የሚገመቱ እንዳልሆኑም የምታቁት ነው። የወላጆቻችሁ ሸክም ለዓለምሆን የምታደርጉትን ጥረት እያኮላሸ መሆኑን ከእናንተ በላይ የሚረዳ ሊኖር አይችልም። ራሱ የማያከብረውን በሕዝብ ይሁንታ ያላገኘውን ሕገ አገዛዙን አክብራችሁ እንድታስከብሩ የውከትና ያለመረጋጋት ምክንያት ራሱ ሆኖ ሳለ ተቃውሞ በማሰማታችሁ ደንግጦ በአመጽ አትሞክሩኝ እያለ ይደነፋባችኋል። የትግል አንድነት እንዳትፈጥሩበት በጸጥታው በፖሊሱና በወታደራዊ ተቋማት ውስጥ እያስገባ እርስ በርስ ያናክሳችኋል። ወላጆቻችሁን ዘመዶቻችሁን ብሎም በአጠቃላይ ዜጎች ወንድምና እህቶቻችሁን በሱ ስምና አዛዥነት እንድትጨቁኑ እንድትገድሉ እንድታስሩ እየሸረበ በሰላይነትም እያሰማራ በሕዝብ ላይ ያላችሁን ግንኙነት እንዲበጠስ እያደረገ በተወለዳችሁበት በቀያችሁ ባደጋችሁበት አካባቢ በባይተዋርነት እንድትኖሩ እየቀመረባችሁ ይገኛል። በየጊዜው እየከዱት ያሉት ባለስልጣናቱ የሰጡት የምስክር ቃል የሚያረጋግጠውም ይህንኑ ነው። ይህንን አዙሪት ሰብረው እንዳለፉት የዛ ትውልድ አባላት አኩሪ የጀግንነት ታሪክ አስመዝግባችሁ ሁሉም ዜጋ በሀገሩ በነጻና በሰላም የሚኖርባት ኢትዮጵያ እንድትገነባ የናንተ የበኩላችሁ አስተዋጽኦ ከፍተኛ መሆኑን በሚገባ የምትረዱት ነው። ለዚህም አሁን ያለንበት ወቅት በጣም የተመቻቸ ሆኖ ይገኛል። በመልካም አርያነትና በትግል ሐዋርያነት ልትመለከቷቸው የምትችሉ የዚያ ትውልድ አባላትና ተከታዮቻቸው በጠቅላላ በአገሪቱ አሉላችሁና ታሪካቸውን ከወላጆቻችሁ ከዘመዶቻችሁ ጠይቆ መረዳቱ ይበልጥ ጠቃሚ ነው። ተደራጅታችሁ ከፈለጋችኋቸው ደግሞ መገናኘቱ የሚከብድ አይሆንም። ከብሔራዊ ጥቅም ይልቅ በግል ሐሳብና በውሸት ብቻ የተመረኮዙ በሚያማምሩና በሚያንሆልሉ ቃላት የተሞሉና ምንም ተጨባጭነት የሌላቸው የወያኔ ፕሮፓጋንዳን ከሚመስሏችሁ ጋር በመወያየት ለሕዝብ ማጋለጥ ከናንተ ከምንጊዜውም በላይ የሚጠበቅ ግዳጃችሁ መሆኑንም የምታውቁት ነው። የነገይቱ ኢትዮጵያ አመራር ተረካቢና መጻኢ እድሏንም ወሳኝ ናችሁና ይህንን ሕዝብ የሚያኮራ ኃላፊነት ለመሸከም አምሮአዊ ብቃታችሁን የምታስመሰክሩበት ወቅት አሁን በመሆኑ ኢሃፓ የትግል ጥሪውን ያደርግላችኋል። በሀገራችን ለተከሰቱት ችግሮች ሁሉ በዋናነት ተጠያቂው የወያኔ አገዛዝ ነውና ለዚህም በጎሳና በሃይማኖት ከመከፋፈል አንስቶ የተለያዩ ጋሬጣዎች እየደቀነ የሚያንገላታችሁ ብቻ በቂ ምስክር ነውና የትግል ትኩረታችሁ በሱ ላይ መሆን አለበት። እውነተኛና ፍትሃዊ ምርጫ በኢትዮጵያ እንዳይኖር እንቅፋቱ አገዛዙ ሆኖ ሳለ የሱ እኩይ ተግባር አባሪና ተባባሪ እንድትሆኑለት የሚያደርገውን ጥረት ማክሸፍ የወቅቱ ዋና ተልኳችሁ ሊሆን ይገባል። ሀገርን፣ ህዝብን፣ ወላጅ ዘመድንም የሚያኮራም ተግባር ነው። የሀገርን ጥቅም የመቁዳቱ ጥፋቶች በአጼውም በደርግም የተካሄደ ነውና ወያኔ ለብቻው ተነጥሎ የኢትዮጵያ ህዝብ ጠላት አያሰኘውም እያሉ የወያኔ አገዛዝን እውነተኛ ጠባይና የህዝብ ጠላትነቱን ለመሸፈንና ለማድበስበስ የሚከጅላቸውን ወያኔዎችና ተለጣፊዎችን አጥብቆ መታገል ታግሎም ከስልጣን ማስወገድ ጊዜው አሁን ነው። ሀገርንና ህዝብን በስልት ይሁነኝ ብሎ ለመከፋፈል ለማስገንጠል በኋላም እንደታየው ለታሪካዊ ጠላቶቿ ለመሬቷን ለመቸብቸብ የመጣ ዋና ጠላቷ መሆኑን ተገንዝባችሁ ለወያኔ ተንኮል ሰለባ ከመሆን ይልቅ የምርጫ ታቅቦ መፈክር አንግባችሁ ወላጅ ዘመዶቻችሁን ጓደኞቻችሁን መቀስቀስና ወያኔን እርቃኑን ማስቀረት ይጠበቅባችኋል። የማይናቅ ሥራ ተሰርቷል። ፍሬያማ ውጤት ተገኝቷል። ይህ ማለት ግን ችግር የለም አጥጋቢ ነው ማለት አይደለም እያሉ በትናንሽ ስኬት መላ ገመናቸውን ለመሸፈን የሚያደርጉት ፕሮፖጋንዳ የዴሞክራሲ ካባ ሊያላብሳቸው እንደማይችል በዕለት ተዕለት ኑሯችሁ በሚገባ የምትረዱት ነውና ይህንን ድርጊቱን በምርጫው ታቅቦ መፈክር እያጀባችሁ የወቅቱም ዋና ተልእኮ ይኸው ብቻ መሆኑን ተገንዝባችሁ እንድትታገሉ ኢሃፓ ይህንን ጥሪ ያቀርብላችኋል። ድርጅታዊ ፖለቲካዊ ጥንካሬና ጉልበትን ፈጥሮ የወያኔ አገዛዝ የማያሽሟጥጥበትን ተጽዕኖ ለማሳረፍ እስካልተጣረ ድረስ የአቅመ ቢስ ልመናና በወያኔ ምርጫ መሳተፍ የትም እንደማያደርስ እያስገነዘቡ መታገል፣ እየታገሉ መሰባሰብ፣ እየተሰባሰቡ መጠናከርና እየተጠናከሩም ለድል መታገል ወሳኝም አስፈላጊም ነውና ተደራጁ፣ ህዝብንም አደራጁ። ወጣቱን ለማደራጀት የኢሃፓ ወጣት ክንፍ ወክንድ ተመስርቷልና በሱ ስር ተደራጁ፣ ተሰባሰቡ። የኢትዮጵያ ህዝብ ነጻነቱን ለማስጠበቅ የቻለው በራሱ የጸና ትግል እንጂ በባዳን ነጻ አውጪነት እንዳልሆነ የቀድሞ አባቶቻችሁ፣ እናቶቻችሁ፣ አያቶቻችሁ አሳይተዋል። ኢትዮጵያን በትግላቸው የተረከብናት ኢትዮጵያ አድርገው በደማቸውና በአጥንታቸው አኩሪ ታሪክ ሰርተው ለተተኪው ትውልድ አስተላልፈዋል። መብትን ማስከበርና ዴሞክራሲን የመገንባቱ ጉዳይም ከዚህ የተለየ ሊሆን አይችልም። የኢትዮጵያ ህዝብ ደጋፊም አድናቂም የሚያገኘው በራሱ የጸና ትግል ብቻ ነው። ይህችን በርካታና አኩሪ የታሪክ ምዕራፍ ያላት ሀገራችሁን በሌላ በትግል በደም ቀለማችሁ በምትጽፉበት ታሪክ ከወያኔ መንጋጋ ማላቀቅና አዲስ የታሪክ ሂደት ጎዳናን ለመክፈት ታጥቃችሁ መነሳት አማራጭ የለውም። ኢትዮጵያ የእናንተ የልጆቿ እንጂ የሌላ ከቶ ልትሆን አትችልም። በዚህ ጽኑ የትግል ሂደት ደግሞ ኢሃፓ ምንጊዜም ከጎናችሁ ነው። በተባበረ ትግል እናቸንፋለን።
የብዕር ጦርነት እምነት ነጻነቱ እምነት ነጻነቷ እንደሆነ ሀብቱ እንደሆነ ሀብቷ በደሙ ባጥንቱ በደሟ ባጥንቷ የተገነባው ቅርስ ሐውልቱ ሐውልቷ ዘወትር እያሳየች ሞታቸውን ሙቶ ሞታቸውን ሙታ ፍርሃታቸውን እምቢባይነቷ ማጉላቷ በእነሱ ዘንድ ሆኖ ኃጢአቷ በኤሌክትሪክ ሽቦ በሙቅ ውሃ ዘይት እንዳላሰቃዩት በመትረየስ ጥይት እንዳልጨፈጨፏት እንዲሆን ያውሬራት እንድትሆን ያውሬራት መንገድ እንዳልጣሏት ከገደል ቁልቁለት እንዳልወረወሯት እንደ ፈራሹ አካል ታሪክን ቀብረዋት ዳግመኛ ሊገሉት ዛሬም እንደ ትላንት በዚያች ሰማዕት ላይ ጦር ከመዘዙባት አለብሽ የታሪክ አደራ ከዱሩ ካፈሩ ጮሆ የሚጣራ በብዕር ውጊያውም ፋኖ ተሰማራ። ዴሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ የካቲት 1997 ዓመተ ምህረት ምርጫ ሲባል ትግል ስንል ወያኔ ከሚመጸውትለት ፍርፋሪ በላይ ለኢትዮጵያ ህዝብ ምን ሌላ ዴሞክራሲ ያስፈልጋል ካልተባለ በስተቀር የሚመጣው ግንቦት ምርጫ ዴሞክራሲያዊም ሆነ ነጻ ወይም ፍትሃዊ ይሆናል ተብሎ አይተበቀም። ውጤቱም ካሁኑ ሳይታለም የተፈታ ሆኗል። በመሰረቱ ፍትሃዊና ነጻ ምርጫ ከመካሄዱ አስቀድሞ በሀገሪቱ ላይ ዴሞክራሲያዊ ስርዓት የመስፈኑና የመረጋጋቱ ጉዳይ ወሳኝነት ይኖረዋል። ያ ደግሞ በዛሬቱ ኢትዮጵያ የምድረ በዳ ውልብልቢት ሆኗል። አምባገነናዊ ስርዓት በሰፈነበት ሀገር ይህ እንጂ ሌላ ሊሆን እንደማይችል የተሰወረ አይደለም። በማንኛውም ሀገር ከሁሉ አስቀድሞ መሰረት ሊሆን የሚችለው የዴሞክራሲ ስርዓት ሲተከል ለመሆኑ ለክርክር ሊቀርብ አይችልም። ምክንያቱም ዘላቂና አስተማማኝ የፖለቲካ የኢኮኖሚም ይሁን የማህበራዊ ህይወት መረጋጋት የሚችለው ገደብ የለሽና አሳታፊ ዴሞክራሲ በህዝብ ስልጣንና ቁጥጥር ስር ሲሆን ብቻ በመሆኑ ነው። ለዚህ የማይታበል ሀቅ መሰረት ሳይጣል የህዝብ አይነተኛ መብትና የስልጣን ልዕልና ሳይገኝ የህግ የበላይነት ሳይረጋገጥ እንዲያው በደፈናው ምርጫ እናካሂዳለን ማለት በራሱ በምርጫው ትርጉምና ሂደት አላማና ተግባር ላይ ማሾፍ ይሆናል። ያሾፉ ለመኖር ደግሞ በአሁኑ ወቅት የኢትዮጵያ ህዝብ የመጀመሪያው ምኞቱና ምርጫው አይሆንም። ሁሉ ጊዜ ስለ ህዝብ ምርጫ ሲነገር ሁለት አይነት ሂደቶች መኖራቸውን መገንዘብ ሌላው ቢቀር ራስን ከመደለል ያድናል። አንዱ በአምባገነኖች ፈቃድና ቁጥጥር አላማና ግብ ላይ የተመሰረተ ነው። ይህ ሂደት እስካሁን በሀገራችን በተፈራረቁት 3 አምባገነን ስርዓቶች ታይቷል። ምርጫ ብለው በሚሞክሩት ሂደት ውስጥ እንደማጠየቂያ የሚተከሙበት የየራሳቸው ራዕይና ምክንያቶች ነበሯቸው አላቸው። በንጉሱ ስርዓት አጼው እኛ ስዩመ መለኮት ስለሆንን የምንሰጥህን የምንቸርህን የምንፈቅድልህንና የምንልህን አሜን ብለህ ተቀበል ሲሉት ስለነበር ህዝቡም ሳይወድ በግድ ይህንኑ ተቀብሎ መገዛት ነበረበት። የነበረው የፓርላማ ምርጫ ሂደትም ፍትሃዊና ነጻ ይሆናል ተብሎ የሚተበቃል ነበረም። ምክንያቱም ከላይ በችሮታ በተገኘ ህገ መንግስት ላይ የተመሰረተ ስርዓት ዴሞክራሲያዊ ምርጫ ማካሄድ ስለማይሆንለት ነበር። ህዝቡም በዚህ አይነቱ ምርጫ ሲሳተፍ የነበረው ወዶና አምኖበት ሳይሆን ወይም ደግሞ ሳይነካ ቀርቶ ሳይሆን ሌላ ምንም ምርጫና የእንቢተኝነት ውሳኔውን የሚገልጽበት ኃይል ስላልነበረው የተቀበለ መስሎ ተጉዟል። አፍኖ መግዛት አይነተኛ የስርዓቱ ባህሪ ስለነበረም ያ ስርዓት እንደለመደው መግዛት ሲያቅተው በህዝብ አመጽ የመጨረሻውን መታግይቶ ተገለለ። ህዝቡም ከዚህ ስርዓት ተገላገለ። ይህን ስርዓት የተካው ደርግም የሪዮታ ዓለምን ማጠየቂያ በማውጠንጠን ለአምባገነናዊ አገዛዙ እንደ ምክንያት ተጠቅሞ የፈላጭ ቆራጭ ስልጣኑን አሰፈነበት። በአንድ ፈላጭ ቆራጭ ፓርቲ ስር የተሰባሰቡ ፋሽስቶች ባሰናዱለት ምርጫ ውስጥ እነርሱ ያስቀመጡትን ተመራጭ ብቻ እንዲመርጥ እየተገደደ ህዝቡም ይህን ሲፈጽም ቆይቷል። በደርግ ባለስልጣናትና በህዝቡ መካከል የምርጫው ሂደትና ውጤት አስቀድሞ ቢታወቅም በነበረው አሰቃቂ አፈና ምክንያት ህዝቡ ያሉትን ከማድረግ በቀር ሌላ ምርጫ አልነበረውም። የታሪክ ሂደት ሆነና ደርግም በህዝብ አመጽ ተወገደ። ይህን የምናወሳው የታሪካችን ጽልመተ መዋል በመሆኑና በዚያን ጊዜ ላልነበረው ትውልድ ለግንዛቤ እንዲረዳው ስንል እንጂ እንደ ወያኔ መሪዎች የሞተ ፈረስ ጋላቢ የደረቀውን ተሻጋሪ ለመሆን ጣጥቶን አይደለም። ከተመክሮ ለመማማር እንጂ ታሪክ ራሷ ኮንና ወደ ከርሰ መቃብሩ የወረወረችውን ስርዓት ፋይል ለመክፈት ልዩ ፍላጎት የለንም። ካለፉት 14 ዓመታት ወዲህ ያለውን የምርጫ ተብዬ ሂደትና ጤንም ከላይ ከተዘረዘሩት ሁለት ስርዓቶች በአይነትም ይሁን በይዘት የተለየ ሆኖ አናገኘውም። ለብሔሮች ሁሉ ጥብቅና ቆም ያለው የሚለው ወያኔ በበኩሉ የአምባገነን ስርዓትን በማስፈን ለራሱ ፈላጭ ቆራጭ አገዛዝ የሚጠቅመውን የፕሮፓጋንዳ ማጠየቂያ ማግኘት አላስቸገረውም። ምርጫውን ለየብሔሮች በመሸንሸን በብሔራዊ ደረጃ ለብሔራዊ አጀንዳና ጥቅም ሊያስብ የሚያስችል ስንኩልና ጠባብ ምርጫ እንዲያካሄድ ከማድረጉም በላይ በሁሉም መስፈርት ሲለኩ የራሱን አጀንዳ የሚያራምዱለትን ሰዎች ለማስመረጥ የሚያስችለውን አስቂኝ ምርጫ ሲያካሂድ ቆይቷል። አሁንም ይህንኑ ሂደት በመጠቀም ለሶስተኛ ጊዜ ከጭላዳ ቆንጆ ምን ይመራርቷል የሚባልለትን ምርጫ ለማካሄድ ተዘጋጅቷል። ተቃዋሚ ኃይሎች የጠየቁትን ለውጥ እንቢ ብሎ ዳግም ለማጭበርበርና የበላይ ለመሆን ሸብረብ እያለ ነው። አሁንም እንደ ትናንቱ ህዝቡ ሌላ አማራጭ ስለሌለው የአምባገነኖችን አስገዳጅ ትዕዛዝ ተቀባይ ከመሆን አልተገላገለም። ዴሞክራሲያዊ ስርዓት እስካልሰፈነ ድረስም ይህ አስቂኝ የምርጫ ድራማ ይቀጥላል። ምርጫን አስመልክቶ ከላይ ከተዘረዘሩት ተፈራራቂ ስርዓቶች የምናያቸው ሂደቶች ከሞላ ጎደል ተመሳሳይ ባህሪ ያላቸው ማለት እንችላለን። ሁሉም ጸረ ህዝብ በመሆናቸው ህዝብን ይንቃሉ፣ ይፈራሉ፣ አያምኑትም። የፍላጎታቸውና የጥቅማቸው አስከባሪና ተከታይ እንጂ በውሳኔ ተሳታፊ እንዲሆን አይፈቅዱም። በመሰረቱ በአምባገነኖች ስርዓት የሚቀረጹ ህገ መንግስቶች በሙሉ ጸረ ዴሞክራሲ ስለሆኑ የአምባገነኖቹ የፖለቲካ ፕሮግራም ማስፈጸሚያ ሰነድ እንጂ እንደ ብሔራዊ ህገ መንግስት የሚቆጠሩ አይደሉም። በመሆኑም በህዝቡ ዘንድ ከበሬታም ይሁን ተአመኔታ ሊኖራቸው አይችልም። መሪዎቹም ማንኛውም ስልጣን ከህዝብ የሚመጣ እንደሆነ ማመን ቀርቶ ማሰብም አይፈልጉም። በየፓርላማዎቻቸው የሚተረስቧቸው ግለሰቦችም ገዢዎቻቸው ሲያስነጥፋቸው ማህረብ ለማቅረብ ከመሽቀዳደም ያለፈ ተግባር ሲፈጽሙ አይታዩም። ሸንጎ ተባለ ፓርላማ የይስሙላ እንጂ ሐቀኛ የህዝብ መሳሪያ እንዳልነበርና እንዳልሆነም የታወቀ ነው። ተመራጭ የሚባሉትም አብዛኞቹ እኛ ምን ቸገረን ለህዝቡ ጫጫታ ደሞዝ ከመጣልን ሁሌ በልደታ የሚሉ ናቸው የተባለው በባዶ አይደለም። ህብረት የወጠራቸው አገዛዞች ትላንትም ነበሩ፣ ያሁኖቹም ያው ናቸው። የኋለኛው ከፊተኛው መማርን አይሹም። የሚሄዱትም ለሚተካቸው እኔን ያየ ተቀጣ ብለው አይደግሩትም። ተተኪው መስማት አይፈልግም። ባጭርና በጊዜያዊ ጥቅም ላይ ብቻ ስለሚያተኩሩ በረጅሙ የሀገር ጥቅምና ስትራቴጂያዊ ራዕይ ላይ የማተኮር ምኞት አይኖራቸውም። በመሆኑም ገንብቶ ማለፍን ሳይሆን አጥፍቶ መጥፋትን ይመርጣሉ። ሀገሪቱንም ለአዲስ አምባገነን አሳልፈው ጥለዋት ያልፋሉ። ይህ የመከራ ዙሪት የታሪካችን አልፋና ኦሜጋ የሆነ ቆይቷል። ሁለተኛው የምርጫ ሂደት በዲሞክራሲ ስርዓት ውስጥ የሚካሄደው ነው። የምርጫው ይዘትም ይሁን አይነት ባህሪም ይሁን ዓላማና ግብ የተመሰረተው በዲሞክራሲያዊ ህገ መንግስት ስር በተቀረጸ የምርጫ ስርዓትና ደንብ ህግጋትና አፈጻጸም ላይ በመሆኑ ማንኛውም ምርጫ ፍትሃዊና ነጻ ነው ማለት ይቻላል። ይህ ክስተት ከተረጋገጠ ደግሞ የመጨረሻው የስልጣን ባለቤት ተመራጩ ሳይሆን ራሱ መራጩ ህዝብ መሆኑ የሚያከራክር አይሆንም። ይህ ከሆነ ዘንዳ በእንደዚህ አይነቱ ሀገር የህግ የበላይነት የህዝብ ሉዓላዊነትና እኩልነት ሰፍኗል ማለት ይቻላል ተብሎ ይታመናል። በመሆኑም ሰላምና መረጋጋት፣ ልማትና እድገት፣ የሀገርም ነጻነትና የግዛት አንድነት ሊከበር ይችላል የሚል ዋስትና ይኖራል። የዚህ ሁሉ ድምር ውጤት ታዲያ የዴሞክራሲ ስርዓት በማያሻማ መልኩ መረጋጋት ነው። ይህ በማይከሰትበት ሀገርና ሁኔታ ለምርጫ ማውራት ስላቅ ይመስለናል። ይህናቅ በሚገባ የተረዳ ዜጋ ሁሉ ነፃና ፍትሃዊ ምርጫ ምን እንደሆነ ያውቃል። አውቆም ላላወቀው ወገኑ ያስረዳል፣ ያስተምራል። ይህ ደግሞ በበኩሉ ለአምባገነኖች ፕሮፓጋንዳ ሰለባ ከመሆን ያድናል።
كونا باجوچنا بلاباوش تنكول راسون يكلكلا لذي نو زاري يجبتي هز كاتناف كاتناف لنفعنا فتاوي مرچا بمتاقلاي يالو لذي منو هاگر ودال هايلوش ينفعنا فتاوي مرچا كرمهوني تاوش خالتموالو مالتم يمرچا هقنا بوياني سريالو يمرچا بورد خالتلووتو نفع مرچا زبتنو يالوت በዛሬቱ ኢትዮጵያ በሁለንተናዊው የሀገሪቱ የፖለቲካ መልክዓ ምድር ላይ በሰፊው ማተኮሩን እንኳን ለጊዜው ጋብ አድርገን በመርጫው ላይ ብቻ እና ማትረብነል በቅድሚያ የምናስተውለው በመላው የኢትዮጵያ ህዝብ በተቃዋሚ ኃይሎች አሰላለፍና በወያኔ መካከል ያለውን ሁኔታ ይሆናል። የግንቦቱ ምርጫ አስመልክቶ የኢትዮጵያ ህዝብ ከዳር እስከ ዳር ያለው አቋም የማያወላውል ነው። ይህም በቅርቡ በአሳ በጅማ በባህር ዳር በደሴ ባምቦ በአዲስ አበባና በሌሎችም ከተሞች በተጨባጭ የታየ ሀቅ ነው። መጪው የወያኔ ምርጫ ነጻና ፍትሃዊ እንደማይሆንና የተቃዋሚ ድርጅቶችም በዚህ ምርጫ ለወያኔ ሽፋን ሰጪ መሆን እንደሌለባቸው ህዝቡ በሚገባ አስረግጦ ነግሯቸዋል። ይልቁንም ህብረታቸውን አጠንክረው ትግሉን በመምራት ለድል እንዲያበቁት ባጽንኦት አሳስቧቸዋል ተማጽኗቸዋል። የመላውን ህዝብ አቤቱታና ውሳኔ ተማጽኖና ፍላጎት መሰረት አድርጎ መታገልና ማታገል ደግሞ የተቃዋሚ ኃይሎች ዋና ተልእኮ ነው። ዘላቂ የሀገር አንድነት የዜጎች እኩልነትም ይሁን ብሔራዊ ጥቅም ሊከበር የሚችለው የመላ ሀገሪቱ ህዝቦች ትግል አካቶ በብሔራዊ ደረጃ መምራት ሲቻል ነው። ይህ ካልሆነ ዘላቂ ሰላምና መረጋጋት የሀገር አንድነትና ህልውና ዋስትና ይኖረዋል ማለት ዘበት ይሆናል። ካውንም ትግሉ ሁሉ ተፈናቅሎ የቀረውና ህዝቡም ለተፈራራቂ አምባገነኖች አገዛዝ ሰለባ የሆነው በዚህ ምክንያት ነው። ይህ ክስተት መደገም የለበትም። አዙሪቱ እንዲቀጥል የሚፈልጉት ግን የኢትዮጵያን ህልውና ጥቅምና የህዝባንም አንድነትና ህብረት የማይፈልግ ታሪካዊ ባላንጣዎቿ ብቻ ናቸው። ምክንያቱም በዲሞክራሲ የሚተዳደር ህዝብና ሀገር የቱን ያህል ጠንካራና የማይበገር መሆኑን ጠንቅቀው ስለሚያውቁ ነው። ዲሞክራሲያዊትና ጠንካራ ኢትዮጵያን ለማየት የማይፈልጉ ሀገር በቀል ባንዳዎችና ባዕዳን ጠላቶች ለመሆናቸው የሀገራችን ዜና ማዋል የመዘገበው ሀቅ ነው። ወደ ተቃዋሚ ድርጅቶች ስናተኩር በአሁኑ ወቅት ወያኔን በምርጫ ማሸነፍ እንችላለን ብለው የወሰኑ ክፍሎች አሉ። ይህ ከተፋካ ደስታው የሁሉም እንደሚሆን ማንም ኢትዮጵያዊ አይጠራጠርም። ምክንያቱም ወያኔን ከስልጣን አስወግዶ ሀገሪቷን ከተፋት ከማዳን የበለጠ ሌላ ብሔራዊ ድልና ደስታ ስለማይኖር ነው። ፖለቲካ ማለት የሚቻለውን ለማድረግ የሚያስችል ጥበብ ነው እንደሚባለው ሁሉ በአሁኑ የሀገራችን ተጨባጭ ሁኔታ ወያኔን በመርጫ ማስወገድ እንደማይቻል ሌላው ቢቀር በኢትዮጵያ ህዝብ በኩል ብዥታ አይኖርም። ያቱም ተደጋግሞ የገለጸው ሀቅ በመሆኑ አይ እንዲያው በደፈናው በመርጫ ተወዳድረን የተወሰነ መቀመጫ ያገኘንና በዚህም የዳበታ የኤሊ ጉዞ በማዝገም የመርጫ ሂደት በየመርጫዎቹ የመቀመጫ ቁጥሮችን ያፋደግን በመሄድ በመጨረሻ የፓርላማ ብዙሃን በመሆን ወያኔን ማስወገድ እንችላለን የሚሉ ክፍሎች እንዳሉ እናውቃለን። የዚህ አይነት ምኞት ሊፈጸምላቸው የሚችለው ምናልባት እድለኛ ከሆኑ ከ20ና ከ30 አመታት በኋላ ሊሆን ይችላል። ያም ቢሆን ዘምቦ ተባርቆ ነው። የዚህ አዝጋሚ ምኞት ግን አንድ ጊዜ የማይሰጥና አደገኛ የሆነ ችግር አለበት። እርሱም ይህ ወያኔያዊ አገዛዝና መከራ ከቀጠለ ከአና ከ30 አመታት በኋላ ኢትዮጵያ እንደ ሀገር ዜጎቿም እንደ ህዝብ ለመኖር የማይችሉ መሆናቸው ነው። ይህንን ሁሉ አርቆ በመመልከት ይመስለናል ዛሬ የኢትዮጵያ ህዝብ ተቃዋሚ ድርጅቶችን ይካይታል ከተባለው የግንቦቱ ምርጫ ይልቅ በሀገራቸው የሩብ ጊዜ ዘላቂ ስትራቴጂያዊና ብሔራዊ ጥቅም ላይ እንዲያተኩሩና ትግላቸውን እንዲያስተባብሩ ጥሪውን የሚያስተላልፈው ወያኔንና የመጪውን የግንቦት ምርጫ ሁኔታ ስንዳስስ ደግሞ የተለየ ስዕልና ሀቅ መገንዘብ እንችላለን። በዚህ በመጪው የወያኔ ምርጫ ነፃም ይሁን ፍትሃዊ ምርጫ ይካይዳል ብሎ የሚታሰብ አለመሆኑ እንኳንስ የኢትዮጵያ ህዝብ ራሱ ወያኔን ቢሆን ይገነዘባል። ወያኔ በዚህ የግንቦቱ ምርጫ ፍትሃዊነት አለማመኑም ብቻ ሳይሆን በኔ የምርጫ ህግና ስነ ስርዓት አምናችሁ ካልተፋተፋችሁ ገደል ግቡ ብሎ እቅጩን ተናግሮ በድንቁርና ጠቢት የተወጠረ ቡድን መሆኑንም በድፍረት አስመስክሯል። ምርጫውንም እንዳለፉት ጊዜያት ባሸናፊነት ለመወጣት አስፈላጊውን ሁሉ አድርጓል። ነጻ ምርጫ ተደርጓል ለማለትም አስፈላጊውን ማደናገሪያ ሁሉም በስልት እያካሄደ ነው። ይህ ደግሞ የማይጠበቅ አይደለም። የመንግስት ስልጣን ሊሰጠው የሚችለውን ማንኛውንም ኃይልና ጉልበት ገንዘብና ፕሮፓጋንዳ የወታደርና የጸጥታ ሰራዊት ተጠቅሞ የሚያሸንፍ መሆኑን በሙሉ ልብነት ተናግሮ ጨርሷል። ሁሉ በእጁ በደጁ ስለሆነ ይህ መሆኑ አያስደንቅም። የኢትዮጵያን ህዝብ እንደ ገልቀት ክቼ እንደ ሰም አቅልጬ መግዛት ከቻልኩ ያሻኝን ከማድረግ ምንም የሚያግደኝ ምድራዊ ኃይል የለም ብሎ ከደመደመ ውሎ አድሯል። ይህ ደግሞ ከእርሱ በፊት የነበሩትን አምባገነን ስርዓቶች አምነውበት በተግባር ሲተረጉሙት የቆየ ክስተት ነበር። ይህ ምርጫ በአንድ ባልተጠበቀ ተአምር ወዳልታሰበ አቅጣጫ የማይሄድበትን ሁኔታ ለማረጋገጥ ሲሉ የወያኔ መሪዎች ዘረኛ ካድሬዎቻቸውን ከጠረፍ መንደሮች አንስቶ እስከ አዲስ አበባ ባሉ የምርጫ ጣቢያዎች አሰማርተዋል። ውሻ ላበላው ካድሬ ላሰማራው ሟቾች ናቸው እንዲሉ እነኚህ የወያኔ ካድሬዎች አለቆቻቸው በምርጫው ከፍተኛውን ቁጥር ማግኘታቸውን ለማረጋገጥ ማንኛውንም ወንጀል መፈጸም እንዳለባቸው ልዩ መመሪያና ሙሉ ስልጣን ተሰጥቷቸዋል። የምርጫ ኮሮጆና ሳጥን ከመገልበጥ አንስቶ የነርሱ ወገን ያልሆነውን ህዝብ ማንገላታትንና ማስፈራራትን አካቶ ማንኛውንም ማጭበርበር እስከመፈጸም ድረስ ያለውን ህገወጥ ተግባር ከማከናወን ወደ ኋላ አይሉም። በአንድ የገዢ ፓርቲ የተሰማራ ካድሬ ደግሞ ምን ያህል ሀገር አጥፊ እንደሆነ በደርግ ጊዜ ሲከናወን የነበረው ወንጀል የቅርብ ትዝታ ነው። የግንቦቱ ምርጫ አስቀድሞ ምን ውጤት እንደሚያስመዘግብ በሁሉ ዘንድ ሳይታለም የተፈታ መሆኑ እየታወቀ የተወሰነ የፓርላማ መቀመጫ ያውም በወያኔ ስር ለማግኘት ሲባል ብቻ ጸረ ዴሞክራሲ የሆነን አገዛዝ በስልጣኑ እንዲቀጥል ማድረግ መተባበርና ሽፋን መስጠት መታየት የሌለበት አቋም ነው። ሁሉም እንደደመደመው የግንቦቱ ምርጫ ውጤቱ አስቀድሞ የታወቀ በመሆኑ ምርጫውን አሸነፍኩ ብሎ ወያኔ እንደሚያውጅ ሳይታለም የተፈታ ሆኗል። ምን ያህል መቀመጫ ለተቃዋሚዎቹ ይለግሳል የሚለውም ይህን ያህል ነብይነትን የሚጠይቅ ጉዳይ አይደለም። ታዲያ ከዛ በኋላ ምን ሊኮን ነው? ከዚህስ ምርጫ በኋላ ምን አዲስ ክስተት ሊመጣ ይችላል? የኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ኑሮ መልክዓ ምድርስ ምን ይመስላል? የወያኔን አምባገነን ስልጣን ሊገድብ የሚችል ፓርላማ ይመጣልን? የወያኔ ሕገ መንግስት መለወጥ የሚቻልበት ሁኔታ ይከሰታል? በሀገሪቱ አበይት በሆኑ ብሔራዊ ፖሊሲዎችና ውሳኔዎች ላይ መሰረታዊ ተጽዕኖ ለማሳደር የሚያስችል ሁኔታስ ይፈጠራል? ለነኚህና ለመሳሰሉት መሰረታዊ ጥያቄዎች ቀናና አዎንታዊ መልሶች ከተገኙ በሁኔታው ለመደሰት የመጀመሪያዎቹ እንሆናለን። ያ እንደማይሆን ግን ከወዲሁ በእርግጠኝነት መናገር ይቻላል። ያለፉት 14 ዓመታት የወያኔ የጎሳ አገዛዝ በትክክል እንደሚያረጋግጠው የኢትዮጵያ ፖለቲካ ሁኔታ የተበላሸው ከስር ከመሰረቱ ነው። የወያኔ አገዛዝ አምባገነን መሆኑ ብቻ ሳይሆን በጎሳ ላይ የተመሰረተና በዘር መዋቅር የተማከለ አስተዳደር የሚያራምድም ጭምር በመሆኑ የሀገሪቱን ችግር ይበልጥ አባብሶታል። ይህ መሰረታዊ ብሔራዊ ችግር ደግሞ ወያኔ በስልጣን ላይ ያለ ብሎም የተፈለገው የምርጫ ጋጋታ ቢያካሂድ የፓርላማ ወንበር ቁጥሮች ቢበወዙ ተለጣፊም በሌላ ተለጣፊ ቢቀይሩ ምንም የሚሻሻል ነገር አይኖርም። ምናልባት ጮሌው ወያኔ የውስጥ ፖለቲካውን ቅባሜሮን ለመቀባትና ለውጭ ዲፕሎማሲውን ፍጆታ እንዲጠቅመው ሲል የተወሰኑ የፓርላማ መቀመጫዎችን ተቃዋሚዎች ናቸው ለሚላቸው ታማኝ ተቀናቃኞቹ ይመጸውት ይሆናል። የፓርላማው ሁኔታ ግን ያው እንደተለመደው የጨረባ ተስካር ከመሆን የተሻለ መልክና ግብር አይኖረውም። ታዲያ ወጣም ወረደም ሊሆን የሚችለው ለነመለስ ዜናዊ ሽፋን እየሰጡ የወያኔን አጀንዳ የሚያራምድ ድምጽ እየሰጡ ወይም ይኸው ተቃዋሚዎች አሉብን ለሚሉት ማላገጫ መሳሪያ እየሆኑ መቀጠል ነው። የዋርካው ማፍራት የሚጠቅመው ለአዋፋቱ እንጂ ለዋርካው አይደለም እንደሚባለው የወያኔ የፓርላማ ምርጫ ውጤት የሚያገለግለው ለስርዓቱና አቀንቃኞች እንጂ ለኢትዮጵያ ሕዝብ አይደለም። ከዚህ ምርጫ በኋላ የሚመሰረተው አስተዳደር የሀገራችንን ችግር ይበልጥ ከማባባስ አልፎ ተርፎ ሊያመጣው የሚችል አንዳችም መሰረታዊና ጠቃሚ ለውጥ አለመኖሩ ደግሞ የሚያከራክር አይሆንም። ይህ መሆኑ ከታወቀ ከግንቦቱ የወያኔ ምርጫ በኋላ ትግሉ ምን አጣጫ ይዞ መከተል ይኖርበታል? የኃይሎች አስተላለፍና አጀንዳቸው እንዴት መቀነባበር ሊኖርበት ነው? ለነኝና ለመሳሰሉት ጥያቄዎች ትክክለኛውን መልስ በመስጠት ትግላቸውን አዲስ አቅጣጫና ፈርያት ያዙ ወያኔን መፋለም የማይቀርና ታሪካዊ ክስተት መሆኑን ሀቀኛ ሀገር ወዳድ ድርጅቶች ዋነኛና ስትራቴጂያዊ ዓላማቸው ሊያደርጉት ይገባል። በሌሎች የሶስተኛ ዓለም ሀገሮች እንደሚታየው በሀገራችንም ያለው ተጨባጭ ሁኔታ እንደሚያረጋግጠው የአምባገነኖችን ፍራት ለመታገል በሚደረገው የተቃዋሚ ኃይሎች አስተላለፍ የሚኖረው ጎራ ሁለት ብቻ ነው። ይኸውም ፍራቱ በሚፈቅድላቸው ገደብ በመሸበብ የዚህ ፍራት ዘፈጻሚዎችና ፋንሳሩ ደግሞ በፍራቱ ፍርፋሪ ሳይደለሉ በሀገራቸውና በህዝባቸው ዘላቂ ጥቅም ሳይደራደሩ ፍራቱን አምርረው የሚታገሉ ኃይሎች ብቻ ናቸው። ሌላ ሶስተኛ ረድፍ ሊኖር አይችልም። አለ ከተባለም ምናልባት ትግሉን ለማስተናከል ካልሆነ በቀር የሚያመጣው እርባና አይኖረውም። በእነኚህ ሁለት ተጣራሪ ጎራዎች ውስጥ ሆኖ አቋምን ለይቶ ከመታገል በቀር ሌላ ረድፍ ሊኖር አይችልም። በአንድ በኩል የአምባገነኖች ሽፋን ሰጪ የሆኑ በሌላ በኩል ደግሞ ታማኝ ተቃዋሚ የሚል ለምድ በመልበስ የተቃዋሚውን የኃይል አስተላለፍ መበረዝ የሚቻል አይመስለንም። ከእንግዲህ ወዲያ ምክንያቱም የኢትዮጵያ ህዝብ እውነተኛውን ተቃዋሚና ሌላውን ክፍል በሚገባው ቆ የተረዳ ስለሆነ ነው። በመሆኑም የኢትዮጵያ ህዝብ ይህን ጠባብ ብሔረተኛና ሀገራዊ የወያኔ ኢህአዴግ ስርዓትን ለማስወገድ በሚያደርገው መራራ ትግል በታማኝነት ከጎኑ ተሰልፎ ታግሎ የሚያታግለው ጠንካራ ህብረት ያለው የተቃዋሚ ኃይል ያስፈልገዋል። ይህ ደግሞ ወደፊት ሚናው እየለየ ጎራው እየታየ ተግባሩ እየጎላ ትግሉ እየፋፋ ሀቁ እየነጠረ ሲሄድ የሚረጋገጥ ክስተት ይሆናል። ይህ ክስተት ግን በምኞትና በተስፋ የሚገኝ አይሆንም። ብዙ እጅግ በጣም ብዙ ተግባርን ብሎም ከንዑስ ጀምሮ እስከ ከፍተኛው መስዋዕት መክፈልን ይጠይቃል። ይህንን ገሸሽ ሊያደርጉት የማይቻል ሀቅ ህዝቡም ሆነ እነኛ ለመራራው ትግል የተዘጋጁ ኃይሎች በሚገባ ያውቁታል፣ ይረዱታል። የሚመጣውን የትግል ኃላፊነትና ግዴታ በሚገባ ይገነዘቡታል። ይህ ከሆነ ታዲያ ለረጅሙና ለአስጨራሽ ትግል መዘጋጀት አለባቸው። ይህ ከሆነ ዘንዳ ከግንቦቱ የመለስ ዜናዊ ምርጫ በኋላ ሀገራችን በምን ሁኔታ ላይ ልትሆን እንደምትችልና ወደ የትስ አቅጣጫ እያመራች መሆኗን ትክክለኛውን ግምገማ እያደረጉ ብሎም የትግላቸውን ይዘትና አካሄድ በወደፊቱ ሁኔታ ላይ እያማተሩ እያጣጣሙና እያዋሃዱ በአዲስ የትግል ምዕራፍ ህዝቡን እያታገሉ ለድል እንዲበቃ ከማድረግ ሌላ አማራጭ አይኖርም። ይህ ደግሞ በምኞት ላይ የተመሰረተ መፈክር ሳይሆን ተጨባጩ የሀገሪቱ ሁኔታ የሚያረጋግጠው የማይታበልና ታሪካዊ ሀቅ ሊሆን የሚችል ነው። ወደፊት የሚጠብቃቸውን የትግል ስልትና ስትራቴጂ ከመንደፋቸው አስቀድሞ አንድ መሰረታዊና አይነተኛ ጉዳይ መኖሩን ግን በአጽንኦት ሊገነዘቡት ይገባል። ይኸውም ጠንካራና የማይበገር የተቃዋሚ ኃይል መመስረት እጅግ በጣም አስፈላጊና አማራጭ የሌለው መሆኑን ነው። በእርግጥም ከሁሉ በፊትና በላይ ሊታወቅ የሚገባው ከእንግዲህ ወዲህ የተቃዋሚ ኃይሎች የሚመሰረቱት ህብረት ዓላማ በኢትዮጵያ ዘላቂና ስትራቴጂያዊ ጥቅም ላይ ብቻ ያተኮረ እንጂ በወያኔ ጊዜያዊና የማጭበርበሪያ አጀንዳ ላይ ሊያተኩር የማይችል መሆኑን ነው። በወያኔ ላይ የማያወላውል አቋም ያላቸው የህብረቱ አባል ድርጅቶች ከእንግዲህ ወዲህ የትግላቸው አጀንዳና እንቅስቃሴ ሊሆን የሚችለው የሚገባውም በወያኔ አጀንዳና ውሳኔ ላይ ማተኮር ብቻ ሳይሆን በአመዛኙ በራሳቸው የትግል ቱማታና አነሳሽነት ላይ የተመሰረተ መሆኑን ነው። እስካሁን እንደተመዘገበውና የኢትዮጵያ ህዝብ እንደታዘበው ከሆነ እስከዛሬ ሲሆን የነበረው በአመዛኙ በወያኔ ድርጊትና እንቅስቃሴ ውሳኔና ጥሪ ላይ ምላሽ በመስጠት ላይ ያተኮረ እንደነበረ ነው። ከባብ እንቁላል እርግብ እንደማይወጣ ሁሉ ከወያኔ መሪዎች ለኢትዮጵያና ህዝቧ ሊጠቅም የሚችል አንዳችም ጉዳይ እንደማይኖር አውቆና ተረድቶ በአመዛኙ በራስ የትግል ስልትና ትልም ላይ ያተኮረና በሀገራችን ስትራቴጂያዊ ጥቅም ላይ አነጻጽሮ መታገል ብቻ ነው። በእኛ እምነት የሀገራችን ዘላቂ ጥቅም የሚገኘውና አስተማማኝ ሰላምና መረጋጋት ሊረጋገጥ የሚችለው መላው የሀገሪቱን ዜጋ ሁሉ በእኩልነት የሚያሳትፍ ዴሞክራሲያዊ ስርዓት ሲሰፍን ብቻ ነው። በዘር ላይ የተመሰረተ የመንግስት አወቃቀርም ሆነ የፖሊሲ አቀራረጽና አፈጻጸም ለሀገራችን ጉዳት እንጂ ምንም ጥቅም ያመጣል ብለን ማመን አንችልም። የዚህን ፍራት ተካፋይ መሆንን አንመኝም። ይህንንም ማቅ ራሱ ባለቤቱ የኢትዮጵያ ሕዝብ ላለፉት 14 ዓመታት አይቶታል። በዚህ ዘረኛ ፍራትም ምን በደል እንደተፈጸመበት እንደሚፈጸምበት ሳይወድ በግድ አውቆታል፣ ተንገብግፏልም። እኛ ለሀገራችን ያለን ራይ ዘመን የማይሽረው ሁኔታ የማይለውጠው ተፈራራቂ አምባገነኖች የማይበርዙት ጊዜያዊ ጥቅም የማይበግረው ነው። በመሰረቱ የሀገርንና የሕዝብን ዘለቄታ ጥቅም የሕዝባችንንም እኩልነትና አንድነት አስመልክቶ ያለንን የጠና እምነት ሊያስለውጠን ሊያስበርዘን ብሎም እንድንደራደርበት የሚያስገድደም አንዳችም ምድራዊ ኃይል እንደሌለ ሌላው ለማመን ባይፈልግም የኢትዮጵያ ሕዝብ ግን በሚገባ ያውቀዋል፣ ይረዳዋል። ከዚህ አጉሪ የትግል ታሪክና የማይናወጥ እምነት በመነሳት ነው ወያኔና ድርጅቱን የምንቃወመው። ከዚህ ውጭ በወያኔ ድርጅት ከተሰባሰቡት ግለሰቦች ጋር የግል ፍቅርም ሆነ ጥል የለንም። እንዲያውም የሀገራችን ዴሞክራሲያዊ ስርዓት በዘለቄታ መልኩ ሊያረጋግጥ በሚያስችለው ሂደት ከማንኛውም ወገን ጋር ለመተባበር ዝግጁ መሆን ብቻ ሳይሆን የሚጠበቅብንን አስተዋጽኦ ለማድረግ ምንጊዜም ግንባራችንን እንደማናፍስ በተደጋጋሚ ስንገልጽ ቆይተናል። ይህ ማለት ግን ለኢትዮጵያ ሕዝብ ገደብ የለሽ ዴሞክራሲ እየታገል የራሳችንን ድርጅታዊ ነጻነት የሚገፋውንና አኩሪ ታሪካችንን የሚያሳድፍብንን ተጽዕኖና ግፊት እንቀበላለን ማለት አይደለም። እርሱ ራሱ በኢትዮጵያ ሕዝብ ዘንድ በሕጋዊነት የማይታወቅ ቡድን ለእኛ ሕጋዊ መሆን አለመሆን ለመወሰን ሀገራዊም ይሁን ሞራላዊ ስልጣን ይኖረዋል ብለን አናምንም። የእኛ ዕድልና ህላዌ ከኢትዮጵያ ሕዝብ ዕድልና ህላዌ ጋር በብዙ መሠረታዊ ሀብሎች የተሳሰረ በመሆኑ በበላባይነትም ይሁን በመሰልቸት አንዱን ከሌላ ለይቶ አላፊ ጠፊ ለሆነ ጊዜያዊ ጥቅም መለወጥ አንችልም። ይህንን ማንነታችንን የኢትዮጵያ ሕዝብ ከመጀመሪያው ጀምሮ አውቆ መዝግቦታል። አሁን ባለው የሀገራችን ተጨባጭ ሁኔታ የትግሉ ዓላማና ግብ መሆን የሚገባው ለኢትዮጵያ ሕዝብ የስልጣን ባለቤትነት፣ የሕግ የበላይነት፣ የሀገር ነጻነትና ሉዓላዊነት፣ የዜጎች እኩልነትና ሰብአዊ መብት የሚገኝበትና የሚከበርበትን ሁኔታ በመፍጠር ላይ ነው። ለዚህ ሁሉ መሰረቱና ምሰሶው ያው ዞሮ የዴሞክራሲ ስርዓት መስፈን ለመሆኑ ብዥታ ሊኖር አይችልም። ይህንን ስንል ደግሞ በሀገራችን ዴሞክራሲ በአንድ ቀን ጀንበር ተፈጥሮ አድጎ ተመንድጎ ፋፍቶና ጠንክሮ ሕዝቡ የሚመኘው ሁሉ ወዲያው ይከናወናል የሚል ብዥታን በማስተናገድ አይደለም። እንደ ማንኛውም የተፈጥሮ ሕግ የዴሞክራሲ ውልደትና እድገት ሂደቱን ጠብቆ እንደሚሄድ በሚገባ እንረዳለን። ይህ መሰረታዊ ሐቅ እንዳለ ቢሆንም ዛሬ በሀገራችን የችግሩና የመከራው መንስኤ ብሎም ከገባንበት አዙሪት ልንወጣ ያላስቻለን የወያኔ የፖለቲካ ፕሮግራም ልክ እንደ ሀገሪቱ ብሔራዊ ሕገ መንግሥት ተቆጥሮ የዘረኞቹን የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆኑ ነው። በዚህ የሀገራችን ተጨባጭ ሁኔታና እውነታ ላይ በመመርኮዝ የግል አጀንዳውን የሚያስፈጽመው የገዢ ቡድን በስልጣን ላይ ተቀምጦ የሀገራችን ጥቃቅንም ይሁን መሰረታዊ ችግር ሊፈታ አይችልም። ወያኔ ሕገ መንግሥቴ ብሎ ጎምጥጦ የያዘው የግል አጀንዳው ማስፈጸሚያ አልባሌ ሰነድ ካልተለወጠ የሀገራችን ሁለንተናዊ ችግር እየባሰበት ይሄዳል እንጂ መሻሻል ይመጣል ተብሎ አይጠበቅም። ለዚህ ነው ተቃዋሚ ኃይሎች በብስለትና በኃላፊነት ስሜት ተነሳስተው የምርጫ ሕግና ቦርድ ይቀየሩ ወዘተ ብለው የጠየቁትና ለድርድርም ተቀምጠው የነበሩት። ለዚህም ነው ወያኔ እምቢ ያለውና ነጻና ፍትሃዊ ምርጫ እንዲደረግ የማይፈልገው። ከወያኔዎቹ አኳያ ሲታይ ይህን ከማድረግ ሌላ ምርጫ አይኖራቸውም። ምክንያቱም ሕዝቡ የሚመኘው ነጻና ፍትሃዊ ምርጫ ቢደረግ ወያኔ ተወግዶ ሕዝቡ በትረ ስልጣን የሚያገኝበት ሁኔታ ስለሚመቻች ነው። ታዲያ ወያኔ መች ሞኝ ሆኖ ነው ራሱን የሚያስወግድበትን ሂደት የሚያመቻቸው? ሕገወጥ ያላቸው ድርጅቶችስ በሰላምና በይፋ እንዳይታገሉ ጋሬጣ እየዘረጋ አይደለምን? ሁኔታው እንዲህ በሆነበት ሁኔታ ነጻና ፍትሃዊ ምርጫ ስለማይኖር ያው ዞሮ ዞሮ ተጠቃሚዎቹ ወያኔና ግብረአበሮች እንጂ ሌላ ሊሆን አይችልም። ያ እስከሆነ ድረስ በዘር ላይ የተመሰረተ አምባገነን እንደገና በስልጣን ለሌላ 5 ዓመት እንዲቆይ የሚወስደውን እርምጃ ሁሉ ከመቃወምና ለአዲስ የትግል ምዕራፍ ከመዘጋጀት ሌላ አማራጭ ሊኖር አይችልም። አገዛዙ የህዝብን መብት ሊያከብር የሚችለው በግዴታ እንጂ በውዴታ ባለመሆኑ የቃሚ ኃይሎች ህዝባዊ አመጽን ማደራጀትና መምራት ነው ዋናው ተልእኳቸው። ከግንቦቱ ምርጫ በኋላ መሰረታዊ ለሀገር የሚበጁት ጥይት አይኖርም። ያው የጎመዘዘው ለመጪው ትውልድ አይለጉት ሀቴትና ግዳጅ ከፊታችን ተደቅኖ ይቀጥላል። አገዛዙን በአፋጣኝ ለማስወገድ ሀገራዊ ግዳጅ ይጠራናል። በመሆኑም ተቃዋሚ ኃይሎች ካለፈው ተመረው ህብረታቸውን ለማጠናከር መነሳት አለባቸው። ተቃዋሚ ኃይሎች ከሰፊው ህዝብ ተደባልቀው ህዝባዊ አመጽን መምራት መቻል አለባቸው። የትግል ሰደድሳት በከተማም በገጠርም ተቀጣጥሎ አገዛዙን ይወጥር ዘንድ እስካሁን ውጤት አልባ የሆነውን ዘዴያቸውን ሆነ አደረጃጀታቸውን መለወጥ ይኖርባቸዋል። የህዝቡን የህብረት ጥረት የሚያደናቅፉትንም በጽኑ መታገል ያስፈልጋል። ማለትም የቆረጠና ያልተቆረጠ ህዝባዊ አመጽን በማካሄድ ነው። የድርጅቶችን ማንነት የሚለካው በወያኔ ፓርላማ ባለው ወንበር ሳይሆን ይህን የህዝብ ታሪካዊ ትግል በመምራት ባለው ጽናትና ወኔ እንዲሁም በሚጫወቱት ታሪካዊ ሚና ይሆናል ማለት ነው። ከዚህ መንገድ ውጪ በወያኔ የአምስት ዓመት የግንቦት ዛር አብሮ መያዙ ለህዝብ የሚጠቅም አይደለም። በዚህ አቋም ላይ የማያወላውል እምነትና ራዕይ ካላቸው የተቃዋሚ ድርጅቶች ጋር በመተባበርና ከኢትዮጵያ ህዝብ ጎን በመሰለፍ ትግላችንን እንቀጥላለን። የኢትዮጵያ ህዝብ ትግል አቸናፊነት አይቀሬ ነው።
Thank you.